ክፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አሰቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆዎች ናቸው።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል 7 የእሳት ዳር ወጎች አውራ ጎዳና ላይ እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ሊያጋጥሙ የሚችሉት የፍጡራን አይነቶች በሶስት ቡድን ይከፈላሉ። እነዚህም ሰይጣን ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶች እና ነፍሰ ገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔና እንዳንተ አይነቶቹ ተጓዦች ወይም እግዚአብሔር ካዘነልህ ብቻህን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በርግጥ አገሪቷ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተዳከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቅቃ ምላሶች ሁሉ ይፍታታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቅል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሞኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግ እና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያዊን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያውቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞችህ ሁሌም በረከትን ይዘው ስለማይመጡ ጉዳዩ ለመረዳት አያዳግትም። ማንንም አትመን፣ በተለይ የገዛ ምላስህን የሚለው ዝነኛ ኢትዮጵያዊ ብህል ነው። የአፎለምታ የሚያጋጥማቸው ሰዎችን መጠባበቅ ስራቸው በሆነ ሰላዮች ጢም ብላ የሞላች አገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍላፊ ያስቀጣል። እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ። እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን የመሰላችሁን ምረጡ። ግን ተጨባጩ እውነታ ይሄው ነው። ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያውቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን ሁሉ አራግፈው ይዘገዝጋሉ። ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው፣ ስሞች ተቀያይረው፣ ቦታዎች ተድበስብሰው ነው። ማን ያውቃል? በኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል፣ የጠሉት ይወርሳል። ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በአገሪቱ ውስጥ ራቅ ያለ ቦታ በሳት ዳር ዙሪያ የሰማሁትን አንድ ወግ ላወጋችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት። ብቻውን በበቅሎ የሚጓዝ ሽማግሌ ማየት ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው። በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግር ሆነው የሚከተሉት አሽከሮች ይኖሩታል። እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ሕይወት ያሳለፈ ይመስላል። ከአብዮቱ በፊት በእኔ አመለካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው። እስከ አብዮቱ ድረስ በከፍተኛ ታማኝነት ካገለገሉት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስ እና ለመንግስት ገቢ ለማድረግ የሚተኩ አዳዲስ ባለስልጣናት ከመኖራቸው አንፃር ማለት ነው። ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ ያውም በሚገባ የተቀለበ በቅሎ ደንበኛ የድሮ ስርዓት ምልክት ነው። የሆነ ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመር። እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝን ነው። እኔ በሚሄድበት ቦታ ወደሚቀርብ መንደር እንደሚሄድ አወቅኩና ሳንነጋገር አብረን ለመጓዝ ወሰን። እሱ ሊንፊልድ ቦልት ጠመንጃ ጓንድ የሚባለውን ይዟል። እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዜር ታጠቂያለሁ። ሁለታችንም መታጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል። የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር። የሱም እርግጠኛ ነኝ እንደዚያው ነው። የተማመነው በተለመደው ኢትዮጵያዊ መንገድ ነው። ጥርጣሬ በተሞላበት ሁኔታና በትንሹ እንዳልኩት ማን ያውቃል? ሽማግሌም አረመኔ ነፍሰ ገዳይ ሊሆን ይችላል። እንደኔም አይነቱ ወጣት እንደዚያው። ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም። የአገሬ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ። ይሄ እንግዲህ ስለምናስብበት መንገድ ጥልቅ እውቀት ይሰጣችኋል። የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ። እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣችኋል። ምንም ነገር ለማረጋገጥ ወይም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው። ፈገግታ አሳየሁት። መውዜሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ፣ እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ ምታት የሆኑ ተግባራትን ከሚፈጽሙ ከነዚያ ሰይጣን ወጣቶች አንዱ እንደሆንክ ገምታለሁ። መንግስታችን ያለበት ሁኔታ አንዳች የምጸት ቅላጼ ነበረው። ቅንነት የጎደለው አባባል ነበር። መልእክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት። በመሃላችን ድልድይ ተዘረጋ ማለት ነው። እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው። ልክ እንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለ ውርደት በጣም ይጨነቃሉ። ጉዞአችን ረጅም ነው፣ ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎው ላይ ነው። ራሱን በተፊ የሰሌት ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድን ነው የጢማሞቹን ጓደኞችን አይነት አውቶማቲክ መሳሪያ ያልታጠቀው? ጠየቀ ሽማግሌው። አዎ አውቃለሁ፣ መውዜሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ፣ እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያይ ሰውየውን እንዴት እንደሚያጃጅለው እንደሚያታልለውና ታመንጃውን ለመውሰድ እንዴት እንደሚገድለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ሽማግሌ ሰው ነኝ። ራሴን ማን እንደሆነ እንኳን ከማላቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ። ከማንም ቢሆን በጣሊያን ጊዜ ሌሎች አገሩን ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒን ታጣቂዎች ተዋግቻለሁ። ለአምስት አመታት ለሀገራችን ተሰቃይተናል። ቤተሰቦቻችንን፣ ጓደኞቻችንን፣ ንብረታችንን አጥተናል። ንጉሱ እንኳን ሳይቀር ከነቤተሰቡ ወደ ውጭ አገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቀራል ነው በጊዜው ብዙ አርበኞች ጥሎን በመሄዱ ክደት የፈጸመብን መስሎ ቢሰማቸው ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ ሰይጣኖች መቅደላ ላይ አጤ ቴዎድሮስን ምን እንዳደረጉት ታውቅ የለም? ቆራጡ ንጉስ ከሞተ በኋላ መቆየት ፈልገው ነበር ሊገዙ ግን ኢትዮጵያውያን መከራቸውን እንደሚያሳዩአቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና አቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን። በተለይ በሰሜን ለማለት የፈለኩት ምንም እንኳን ለነጻነት የተዋጋነው እኛ ብንሆንም አገር ጥለው የጠፉት ባንዳዎችና ከሃዲዎች የተመለሰው ጌቶች ሆኑ። ይህ የኛ ታሪክ ነው፣ ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም፣ የገዛ ሀገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑም ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁና አዋግባችሁ መጨረሻውን አቀረባችሁት። በንጉሱ ትእዛዝ እናንተን ሲገሉ የነበሩት ወታደሮችም አሁን ስልጣን ይዘው ቁጭ አሁን ሁላችሁም እየተሰራችሁና እንደ ዶር እንስሳ በየጫካው እየተገደላችሁ ነው። የምናገረው እውነትነት የለውም። ስንስራት የጎደለ ሰው ካልሆንክ ወይም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነት ነው የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ ባንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በአገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን። እና አሁን የት ነው የምትገኙ? ሽማግሌው ገና እየተማማቀ ነበር። በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድነው እንዳንተ እዚሁ ቀርተው የማይታገሉት? ለምንድነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅላቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ? እንደዚያ ማለት እንኳን አስቸጋሪ ይመስለኛል አልኩኝ። አብዛኞቹ በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁም፣ እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉም ደርሰን አላደራጀናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል። እሱን እኮ ነው የምለው አንተ ልጅ አለ ሽማግሌው ፈገግ እያለ። ቆራጦቹ ተዋግተዋል፣ ፈሪዎቹ ከእናቶቻቸው ቀሚስ ኋላ ተደብቀዋል፣ ለፋሽስት ኢጣሊያ አጎብድደዋል፣ ወይም ደግሞ አገር ጥለው ሸሽተዋል። ሁሉም ቢዋጉ ኖሮ ድል ለመቀዳጀት አምስት ዓመት አይወስድብንም ነበር። ያው ነው አልኩኝ፣ ሁሉም አይዋጋም። መጀመሪያ ላይ ደፋሮቹ፣ ቆራጦቹና ንቁዎቹ ናቸው ቢዋጉት። የነሱ ምሳሌነትና መስዋዕትነት ሌሎቹን ያጀግናል። ቆራጦቹ ከሞቱ ፈሪዎቹ ብቻ ይቀራሉ። ሽማግሌው አሾፈ። የኢትዮጵያ እውነተኛዎቹ ወንዶች ፋሽስትን ሲዋጉ ሞቱና ፈሪዎቹ ቃጤው ጋር ቀሩ። አሳዛኙ ታሪካችን ይኸው ነው። አሁንም ተመሳሳይ ነገር እየተፈጠረ ነው። እዚህ ጫካ ውስጥ እየተሰቃያችሁ ያላችሁት ሁሉ ትሞታላችሁ። ማን ይቀራል? የሸሹት ከተማ ውስጥ የወታደሮቹን ቦት ጫማ እስካሁን ድረስ እየላሱ ያሉት። ኢትዮጵያ የተረገመች ሀገር ነች አለ መጨረሻ ላይ ሐዘን በተላበሰ ቅላጼ። ከዚያ በኋላ ለረጅም ጊዜ አልተነጋገርንም። ሁለታችንም በየራሳችን ሐሳብ ውስጥ ሰመጥ። عند من شجار سن كرب رفت وصل بقلوم اندير فادرغن انيا كيازنو بسونا دا بوكولو تكافلن كمس سهاي بتلك ستك عرب سمايو مسيك علانا وفتشم وديو كتشو اتشو سيامرو ليريتون ازجو لما سالف وصل شماغلو بقلو بچ اللما سير ولم من دايلو سلتج انك انجي انينكوا بلليتي مكوازدم سلنبري مكتل فلقيه نبر تروبوتا عمرتكوين بمنچونا بطرقيا منغدو مكاكل يالا تبك بوتا لساتون انتجين تجرس انا شماغ اليوم تمچاشتو قادم من دالة مچالام جمرة نولد تاچنم بدنگاينا بنچاس فلت مشيقوش سرعو تاكس بكفة تبنمكوا كان نزي جرباتا شاشيقن اتلاچنن انموكرالن فزياء يسلتانا كامبوس يتسدتان تمرت بنگاينا انچاس كتاتا مريتون بيهون قفر يلال يالي شفان بفتسو من داتتنيا جلسنا ميدان ما يونغوتاوچن اتتاكم بقلو يمي بلو تسدتو تاسوال انيام مغب كمسانات ساتو مموغ جمروال شماغ اليوم انتم يتبقو كاكارتتوز انت ترمساركينا قلت يبناسنيو اتشاوتا يدك كما سونتاچنن لما مواموك على فكت دياله تنش اندمت كمس تسفادر قالو فشمك تواقي سراويتوست برتو متت متتات يتكرك كالبيونم بيزبو مهاكل يمسك سرافي يتسمارانوغن بمثل الملكو اندن وسن يفكاد لنال سلزيك تكالاكل كوت عركيو تنكاران ببار ملاسين سياسارو دكاماون هولين ما دارقو يمشلون نقر السبي فراوز عند ملك ياركي بيك انو متتات ينورون شكم لمشالي تقوان على شماغ اللي هو كذبا فيت بزوج الزي يسماوتن يتلمد عبابال بمدقم بلكنو متتاتي اللبت بسلي يقو الجامدة قماركي بطعم هاي لنيانو سيتو اتشاتشون بطعم تنكاراناتشو لازيه هنال اند الزيهنة هاي لنياركي ميتلوت ساينساتشو من دنو ميلو ساينس الكل بتنشو سيهون ترونو يلال الكل تو كل جزيان بيون نتشوشو لفسفس اندهونو او نبر بتنشو نو بربرين قاي بلو مكو لفسفس بچا انجريزوشو جن انداسانو ميتاتوس ساسبو اندليلوشو فرنجوش اي مسلوينيو انجريزوش تنقلن يفيت آنوش اندنياو ناتشو تاوك يلا يميت ألو أتشو مسلوي ألقين نقر سفر لك تلا أتشو ألو تلا أتشو ألو على شماغ اللي هو بسميت أونات دين أونات نو إنيا عبشو السنبال ببزو ملكون دن نسونا شر مكفافل شكاني ماش بربر بزي بزي كوسة ودادار يلن ماركين تقون أتشو بنان تقزي قن هوني تاوي تلي ينبر عيدا لم اهونم نگر ايه فلقونو شماك اللوغن وات مروز القبام ما انو اند الزيادر انان توتاكو تشكو لفتفسو تشنا يتدن عقراتشو سلوناتشو لشرين ينتكهرو تنكو عمي بقاكم يلاتشو بسلتي ما تتالل طبابهم يلاتشو بساكي اقواردكوت انديس نو سو بسلتي امي اتتاللو يمي اسك نگر مسلوعات ملسا شماك اللوغن دمسو چوك بيلم تنادوغن اللبرم مرت يمي بالو ماش بربر فلسو مننا يما داقم دباك يمي مسامهون اللبت انقدان سو ماستالل وي بمتانو يمي اقوتن سو مكات دين نگر اللتم يمي قبو نگر ايد اللم ترا نگر نو ما نم كيل قادر قو يمي چلو قدينو يكيدتن چاف يمي نتاو اونتن ياستالي يكرب غادنيو چون ميستوننا بيتسابون يمي اتاللو እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን አየህ ይሄ ከፍተኛው ማጭበርበር ነው ሊወራለት የሚገባው አይነት ክህደት ግን ልብ በል እንረግመዋለን እኮ አስተነቀቀኝ ሽማግሌው سلطون چرسو يتنا مقبار مرهيال لش مهونون انا فرياق زيابر يليلو مهونون ان رغم معلن بوستا چنگن يميت اي قون ونين نادن قوال لراس يميست فلسون فكر يمي وقض نگر بيهونم جن دغمو بعد ناقوت يميت تاي نگرم نو ينو يزبال تادي على من دنو كهادي وچن يميت الود من كهادي نيودال አድናቆት ማለት እኮ ተቀባይነት ማለት አይደለም ካዲ እኔና አንተ ማድረግ የማንችለው ነገር ነው የሚያደርገው በአገር ወይም ሰባዊ ፍጥረት ፍቅር የታሰረ አይደለም ለራሱ ብቻ ነው ግድ የሚሰጠው ነገሩ ፈሪነትን ያካትተም በተጨማሪ ግን የሆነ አይነት ወንኔንም ያመላክታል በጣሊያን ወረራ ወቅት በኔና በሌሎችም ላይ በደረሰ አንድ አጋጣሚ ምክንያት ለጉዳዩ ለበርካታ ዓመታት አስተብየበታለሁ አለኝ ሽማግሌው እኔም ተቆመው በመረዳት መንገዱን ተረኩለት እስኪ ስላጋጣሚ ዋጫውቱኝ እንዴታ አለኝ እኔም ባልጠይቀው ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ እንድትጠነቀቅ ሊያስተምርህ ይችላል ደግሞ ያገርህ ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበት ያደርጋል ለራሱ ሁለተኛ ስኒ አረቄ ቀዳ በጣም ቅርብ ይለውም እኔ ግን ግብዣውን አልተቀበልኩም በመጥኩ እሳቱ ላይ እንጨት ጨመርኩ ሽማግሌው ጀመረ ያ ዘመን መቼም በጣም አስቸጋሪ ጊዜ ነበረ ንጉሱ ሸሽቶ ነበርና እኛም አውራ እንደሌላቸው ልቦች ተበታትነን ነበር ጣሊያኖቹም ጠንካራ ነበሩ በዚያ ላይ በሺዎች የሚቆጠሩ ባንዳዎች እያገዟቸው ነበር ዘመናዊ መሳሪያ አልነበረን ደግሞም ላሉን ጥቂት መሳሪያዎች ጥይት አልቆብን ነበር ግን መቼም ነጻነት ቅዱስ ነውና ተነሳን ወኔ የሀገር ፍቅር ጦር መጥረቢያና ጥቂት መሳሪያዎች ብቻ ነው የነበረን እንዲሁም ጋራሽን ተሮሩን እናውቀው ነበር በደጃች አዳነሰር ነበርኩና ጣሊያኖቹን በወልቃይትና በጠገዴ ያጠቃል ሁለት እዚህ አስር እዚያ ስንገድል ዛሬ አስር ስናቆስል 20 ወይ ከዚያ በታች ነገ ስንል ቆየ ጣሊያኖቹን መግቢያ መውጫ አጣናቸው ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋልነው ሌላው ደግሞ መርዝ ነው ከማከላቸው አንዱ ራሱን ካረካ በኋላ ራቆቱን እንደተኛ ጎጆውስ ገብተን አንገቱን እንቀላዋለን አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰ ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያጠቋቸው ከታዘዙ ሌሎች 25 ሰዎች ጋር አብረው ተመረጡ የሞጆና ደግሞ ጎበዝ የሆንኩበት አይነት ስራ ነበር የቡኑን ኃላፊ ተደርጌ ተሰየምኩ አንድ ነሲቡ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር አንድ ውድ የሆነ እንግሊዝ ብሬን ጠመንጃ ተሰጠን ጠመንጃዎቻችንን እንደ ጊዜ ሁኔታ በቅይጥ እየት ነበራቸው እናም ተነስተን ሄድን ሰርጎ መግባቱ ያን ያህል አስቸጋሪ አልነበረም በቃፍያና ባዲረ መስበኩል የነበረው አካባቢ በጣሊያኖች ቁጥጥር ስር አልነበረም ደግሞም በካሃዲው ታየ ስር የነበረው ኃይል ወቅዋቃ ብቻ እንደሆነ እናውቃለን የመጀመሪያው ግዳጃችን ልክ ከቃፍያ ወጣ ብሎ ያለ አካባቢ ላይ ነበረ አንድ ባለ 10 ሰው ቃኝ ኃይል ደምስሰን ተጨማሪ መሳሪያና ጥይት አገኘን የሚቀጥለው ዘመቻ አዲረ መስ ላይ ነበረ የነዳጅ ማቆሪያና ሁለት የጭነት መኪናዎች አጋየን ከዚያም ከመንደር ወደ መንደር እየተዘዋወርን የታወቁ ካሃዲዎችን በፍጥነት እየረሸን ተንቀሳቀስ ፍርሃት በሰፊው ተዛመተ ታሊያኖቹም ትልቅ ኃይል ከልላቸው ውስጥ እንደገባና የቃፍያ አዲረ መስን መስመር የማያስተማመን እንዳደረገው አስበው ግራ እንደተጋቡ ሰማን ዋናው የአርበኞች ጦር ላይ ጥቃት ከመፈታቸው በፊት እኛን አድኖ ለመደምሰስ ተወሰነ ተልኳችን ውጤታማ ነበር ማለት ትችላለህ ችግራችንም እንግዲህ ያኔ ነው የጀመረው እኔ እሳቱን ስቆሰቆስ ሽማግሌው ደግሞ ሶስተኛውን ስኒ አረቄ ለራሱ ቀዳ እኔ ግን የበፊቱን መጨረሱን የእውነት አላስተዋልኩትም ነበር።
ጣሊያኖቹ ተጨማሪ መሰናክሎችን በመንገዳችን ላይ አቆመዋል። ተጨማሪ የቦንድ ኃይሎችን ተሰማርተዋል። ከመንደር መንደር መንቀሳቀስ አስቸገረ፣ ምግብም ችግር ሆነ። ስለዚህ ምን ዘዴ መጠቀም እንዳለብን ከነሲቡ ጋር ተወያየው። አስሰው እስከሚያገኙን ቁጭ ብለን ከምንጠብቃቸው የሚሻለው አካሄድ ማጥቃት እንደሆነ ወሰን። ቃል አቀባዮች ከቃፍትያ ወጣ ብሎ የሚገኝ ቦታ ላይ 30 ምናምን ጣሊያኖች እንዳሉ ነግረውናል። የማጥቃት እቅድ አውጥተን ስናበቃ ነሲቡ ከሌሎች 10 ሰዎች ጋር ሆኖ እንዲሰልልና አካባቢውን አጥንቶ እንዲመጣ ተላከ። ከሁለት ቀን በኋላ ሲመለሱ ነሲቡ ጣሊያኖቹ ዝርክርክ እንደሆኑና ልናጠቃቸው እንደምንችል ነገረኝ። በማጥቃቱ ላይ ወሰንና ወደ ኢላማችን ተንቀሳቀስ። አስታውሳለሁ ጣሊያኖቹ ወዳሉበት ቦታ ስንጠጋ ጨረጋ የወጣችበት ምሽት ነበር። ለቡድን መሪዎች ትዕዛዝ አስተላለፍኩ። ቦታችንን ለመያዝ 5 ቦታ ተከፈልን፣ ግን አንድ ጥይት እንኳን ለመተኮስ አልቻልንም። ጠመንጃና መትረየስ እየተተኮሰብን ዙሪያችን ሙሉ ፍንዳታ በፍንዳታ ሆነ። ወጥመድ ውስጥ ገብተን ተከበብን። የጠላት ጥይቶች የኛን ሰዎች እየመቱ ዙሪያዬን ጩኸትና ማቃጠል ሰማሁ። ማንም ሰው እጅ አይሰጥም። መልሼ ለመተኮስ ሽፋን እየፈለኩ ጮኩኝ። የአንድ ሰዓትን ያህል የረዘሙ 5 ደቂቃዎች። ነሲቡ ተጣራው። እዚህ ነኝ ሲል ከርቀት ላይ ሆኖ መለሰ። በቅጽበት ውስጥ መሬት ለመሬት እየዳህ ወደ እኔ መጣ። እንዴት ነን ያለነው? ጠየቅኩት። ሁኔታው መጥፎ ነው አለ። 1/6 የቀረን ይመስለኛል። መውጣት እንችላለን ስል ጠየቅኩት። መልስ አልሰጠም። ከወደ አዲረ መጣቅጣጫ የከባድ ተኩስ ድምፅ እንደማይሰማ አስተዋልኩ። ወደ ተጠናገረው ምሽጋቸው የሚወስደውን መንገድ የምንተው መስሏቸው ጣሊያኖቹ በትንሽ ኃይል እንደዘጉት ጠረጠርኩኝ። አጠገቤ ከነበሩት 4 አርበኞች አንዱ ብቻ ነበር በሕይወት ያለው። ሄድና ስንት እንደተረፈው አይተና ወደዚህ አምጣቸውና አፈብልከን ለመውጣት እንሞክራለን አልኩት። ስለቆሰሉት አልጠየቀኝም፣ አውቆታል። ልክ የቆሰሉት ራሳቸው ምን መደረግ እንዳለበት እንደሚያውቁት ሁሉ ጣሊያኖቹ ላይ መልሶ መተኮስ ምንም ጥቅም አልነበረውም። ስለዚህ እንደ ሽፋን በያዝኩት ትልቅ ዛፍ ስር አርፌ ተቀመጥኩ። ጥቂቶቹ መብረራቸውን ቀጠሉ። ከቅርብ ርቀት አሁንም ተኩስ ይሰማኛል። ነሲቡና ሌሎቹ የቆሰሉትን እያሳረፏቸው ነበር። ከትንሽ ጊዜ በኋላ ነሲቡ ተመለሰ። ከሱ ጋርም ሌሎች 3 አርበኞች ብቻ ናቸው የመጡት። አይኖቻችን ተገናኙ። ምንም ተጨማሪ ነገር ማለት አልነበረበትም። ሌሎቹ ሁሉ መሞታቸውን አወቁኝ። አንድ ሰው ሽፋን ሊሰጠን ይገባል አለ ነሲቡ። እኔ ሽፋን ልስጣችሁ? መልስ ከመስጠቴ በፊት የተረፉት ሌሎች ተቃወሙና እነሱ ሊያደርጉት እንደሚገባ ገለጹ። ከመካከላቸው አንዱ ስሙ ከበደ የሚባለው በመጠኑ ያነክስ ነበርና ይህንን እንደ ምክንያት አቅርቦ ወደ ኋላ መቅረት ያለበት እሱ እንደሆነ አስረዳ። ምንም እንኳ ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከእናንተ እኩል በፍጥነት መሄድ ስለማልችል እንዲያውም እጎትታችኋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለግኩም። ስለዚህ ከበደ እንዲቀር አደረግኩኝ። ምን ያህል እንዳመሰገነኝ ብትሰማ ኖሮ ቆንጆ ሴት ልጄን የዳርኩለት እንጂ በእርግጠኝነት ለሚያጋጥመው ሞት የተስማማሁ አይመስልህም ነበር። 5 ከበደን ከሞቱት ሰዎቻችን የተወሰዱ መሳሪያዎችና በቂ ጥይት ሰተነው ወደ አዲረመጽ መንገድ አቀናል። ከኋላችን ከበደ በሐሞተ ኮስታራነት መተኮስ ጀምሯል። ከተቃራኒ ወገን የሚመጣውም ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል 3 ባንዳዎችንና 1 ጣሊያን ወታደር ገለን ማምለጥ ቻል። ሌሊቱም ሙሉ ስንጓዝ አድረን በነጋታው ጠዋት 1 ምንጭ ዳር እረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍን። ግን ምንም ቢደክመኝም እንኳ መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከ30 በላይ እንደነበሩ እርግጠኛ ነበርኩ። ወኔ ቢስና ችሎታ ያለሽ ስለነበሩ ነው እንጂ ከበው ሙሉ በሙሉ ሊደመሰሱን ይችሉ ነበር።
ሚስጥር ያሽወለከው ማን ነው? ዘመቻው የሚታወቀው በኔ በነሲቡና በሌሎች አራት የቡድን መሪዎች ብቻ ነበር። ከሚያቆተ ማል 3ቱ ሞተዋል 3 ቀርተዋል። እኔ ነሲቡና ሌላ ወንድ ወሰን የተባለ አርበኛ።
ምንም እንኳን ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሽወለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ
ጎልጠኛ አርበኛ እንዴት እንዲያረጋል?
ደግሞስ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በመድረክ ላይ ከመጣላው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱን በመጠርጠሬ ራሴን በመኮነን ሐሳቡን ተውኩት።
ወይ ወንደሰን ወይ ደግሞ ከሞት አንዱ ሊሆን ይችላል። ይህን እንኳን ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩትና ጥርጣሬን ነገርኩት። ከሃዲው ወንደሰን ከሆነ ማምለጥ አንችልም፣ የጓደኞቻችንንም ደም መበቀል አለብን ሲል ነሲቡ ተስማማ።
ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንደሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሂዶ እንዲሰልላክ ነው። የተባለውም ተባባሪ በርግጥ የኛ መረጃ አቀባይ ነበር። ወንደሰን ግን ይሄንን አያውቅም። ከወንደሰን ጋር ለመገናኘት ቀጠሮ የያዝንበት ቦታ ተጓዝንና ከጠላት ጋር አብሮ ከተመለሰ ከሩቅ ሲመጣልና የምንችልበት ጥሩ ቦታ መርጠን መተባበር ጀመር። ሲመጣ ብቻውን ነው የመጣው። ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ጠበቅ። እውነትም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያየን ታላቅ እፎይታ እንደተሰማው ማየት ቻልኩኝ።
መጥፎ ነገር ተፈጥሮ ይሆን ብዬ አሰብኩኝ እኮ አለ ሽማግሌው በእፎይታ።
ከዚያም ተባባሪው እውነትም በተባለው መንደር እንደሚኖርና ጎጆውም ብቻውን ፈንጠር ብሎ የተሰራ በመሆኑ በምሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በእርግጥም መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ስለ ወንደሰን እንዲያጠያይቅ ላኩት። ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው። ነሲቡ ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎቻቸው ወደዚያ መንደር በመምጣት የሆነ ዝግጅት በማድረግ ላይ ያሉ እንደሚመስል መረዳቱን ነገረኝ። በፍጥነት ተመልሼ እንዲሄድለት ፈልጎ ነበር አለኝ ነሲቡ። ወንደሰን መረጃ ሰጥቷቸዋል ማለት ነው ብዬ በምሬት ደመደምኩኝ። ይህን ውሻ ልድፋው አለና ነሲቡ ላስቆመው ከመቻሌ በፊት ወንደሰን ወደተኛበት ዘሎ ሄዶ ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ከሃዲ ነው፣ እናም የሞተ ከሃዲ አይለቀስለትም። ቀበር ነውና ካደርንበት ቦታ ተነሳን። ለመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠም። በመጨረሻም እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነ ሆኖ ተሳካልንና ዋናውን ኃይል ተቀላቀልን። ከሁለት ሳምንት በኋላም ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈገፈግንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየን። እኔ እስከ ነጻነት ድረስ በዚያው አካባቢ ቆየው። ሽማግሌው ለራሱ ሌላ ስኒ አረቄ ቀዳ። አሁን እንኳ እኔም ተቀላቀልኩት። ወንደሰን ግን ለምንድን ነው ያደረገው? ሽማግሌውን ጠየቅኩኝ። ወንደሰን ምንም አላደረገም አለ ሽማግሌው። በሸፍጠኛ ከሃዲ የተገደለ ንጹህና እውነተኛ አርበኛ ነበር። ነሲቡ?
አዎ አለ ሽማግሌው በሐዘኔታ።
ነሲቡ ነበር ከሃዲው። ከነጻነት በኋላ ለወንደሰን የጠላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘሁት። ስለ ድሮ ጊዜ ስንጨዋወት ሳይታሰብ ስለዚያ ጊዜ ማውራት ጀመር። ነሲቡን ታስታውሰዋለህ ስል ጠየቅኩት። በእርግጥም እንደሚያስታውሰው ነገረኝ። ከቃስቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና አንድ ዝግጅት ያደረጉ እንደነበር የነገርከው ተዚልሃል?
ምንም ሊያስታውሳል ቻለም።
ነገሩን እዚያ ጋር ልተወውችል ነበር። ምንም ቢሆን ረጅም ጊዜ አልፎታል። ይሁንና ለምን እንደሆነ ባላውቅም ጥያቄን ቀጠልኩ። በመጨረሻም አስታወሰ። ግን ነሰቡን ሲያገኘው ስለሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ። እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳን አልነበሩም። ይበልጥ በተጫንኩት ቁጥር እንዲያው ታሪኩ ይኸው ነው ብሎ ቀረ። ጣሊያኖች እዚያ አልነበሩም። ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ይጨቀጭቀኝ ጀመር።
ጣሊያኖች አልነበሩም። እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው።
የለም፣ ይህም ያመላክተውን መደምደሚያ መቀበል አቃተኝ። ነሲቡ ከሃዲ
ከሃዲ ቢሆንማ ኖሮ እኔ በሕይወት አልተርፍ ነበር እኮ። ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደምኩ። ግን ምንም ሰላም ላገኝ አልቻልኩም።
ጭንቅላቴ ነገሩን ሊተወው አልቻለም። ነሲቡን አግኝቼ ነገሩን ለማጣራት ወሰንኩኝ። ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ። በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ። የናጠጠ ነጋዴ ነው ነበር ያሉት። ወደ ጎንደር አቀናሁ። ይህ ለእኔ የስቃይ ጉዞ ነበር። ነሲቡን አገኘሁት። በእርግጥም በልጽጓል። ጥሩ ቤት፣ ቆንጆ ሚስትና አንድ ወንድ ልጅ ነበሩት። ወፍሮ እውነትም ደንበኛ ሀብታም ነጋዴ መስሏል። ቱጃር እንዲህ መባል የሚችል ሰው ጭራሽ ተነበረ ማለት ነው። ሲያየኝ ደስ ስላለው እንግዳ የሆነህ ቤቴ ካላረፍክ ብሎ ድርቅ አለ። በጋለ ስሜት እንኳን ደህና መጣህ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን ዓላማ ሳስበው አፍረት ተሰማኝ። ወደ ጎንደር የመጣሁ ስለ ሕክምና ነው ስለው እሱ ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ። እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማጥ የሆንኩ መሰለኝ።
ከባድ ነው።
በእኔ ቦታ ብትሆን ምን ታደርግ ነበር?
ጥያቄው ሳላስበው ነው የተወረወረብኝ። ምን አደርግ ነበር?
አላውቅም ስል የማያስቀይመውን መልስ ሰጠሁት። ሁለት ምርጫዎች ነበሩት፣ ወይ ዝም እንዳሉ መሄድ ወይ ደግሞ በቀጥታ ማፋጠጥ። እንዲህ አርጎ ምርጫ የለ አለ ሽማግሌው። እኔም እንደዚህ አስቤ ነበር። ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም። በዚያ ላይ ምን ጊዜም ሊክድ ይችላል። ያኔ ምን አደርጋለሁ? ደብድቤ ላሳምነው ነው? ፍርድ ቤት ልገትረው ነው? በምን ማስረጃ? ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ? ከነጻነት በኋላ ከፍተኛ ስልጣን ላይ የወጡት እነሱ ናቸው እኮ።
ለጥቂት ቅጽበቶች ሽማግሌው ዝም አለ። እንዲቀጥል እየተጠባበቅኩት አረቄን ተጎነጨው።
ለበርካታ ቀናት ተጨነቅኩበት። ቆይቶ ታሪኩን ቀጠለ። መከረኛው ሐኪም ጋርም ሄጄ ምርመራ ተደረገልኝ። ያ ዲቃላም እዚህም እዚያም ሲነካካኝ ቆይቶ የልብ ችግር አለብህ አለኝ። እኔን የመሰለ ጤነኛ ሰው ይታይ እስኪ። የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ፣ ቤት ውስጥ ሳድር፣ ከትንሽ ልጁ ጋር ስጫወትና ያን ሁሉ ጊዜ አባትየውን መግደል ሳስብ ቆየሁ። በዚያ በቃፍቲያ በተደረገው መከረኛ ጦርነት የወደቁትን አርበኞች በድንገት ሳስባቸው ምንም ሳልናገር ዝም ብዬ ለመሄድ ወስኜ ነበር።
ወንድ ወሰንን አስታወስኩት።
ራሳችንን ከላክነው የውሸት የስለላ ተልእኮ ሲመለስና ሁላችንንም ሲያየን ምን ያህል ተደስቶ እንደነበርና እኛ ግን ጣሊያኖቹን ይዞ ይመጣል ብለን ፈርተን ተደብቀን እንደነበር ጥርት ብሎ ታወሰኝ። ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል? ስለዚህም ነሲቡን ከጥርጣሬዎቼ ጋር አፋጠጥኩት። በቀጥታ ነው ያልከው? ለነገር ወጣት ነው። እኔ ግን ጉዳዩን በእጃ ዙር ቀስር ብዬ ነው ያነሳሁት። አንበሳን የምትገድለው ዘለህ እንደ ጥንቸል ወደ እሱ በመሮጥ አይደለም። ነሲቡን ያንን መረጃ አቀባያችን የነበረውን ሰው እንዳገኘሁትና ምንም እንኳ እርሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደረስኩለትና በመጨረሻም እንዳስታወስኩት ነገርኩት። በድንገትም ነሲቡ ውጥረት እንዲያውም ጭንቀት ቤቴ ውስጥ ሲገባ ታወቀኝ። እኔም በነገር ወዳ ማድረግን ከተጠቁበት ለታየው ይሄድክበትን ቀን ራሱ አስተዋወሰው አልኩት ምንም የማላውቅ መስዬ ተስተውሳለ አይደል ወንድወሰንን ያጠመርነው ለት ነሲቡ ፈገጋለ እንዴታ አለ ያው ሻኮ ሁላችንንም ሊያስጨርሰን ነበር ሰውየው ግን የዚያን ጊዜ ጣሊያኖችን ቀርቶ ባንዳዎቻቸው እንኳን እዚያ መንደር እንዳልነበሩ ነገረኝ አልኩት ነሲቡ ዝም ብሎ ተቀመጠ ግን በደንብ ሳይው እንደደነገጠ ያስታውቃል ቆይቶም ምላሱ ተፈታለትና ረስቶት መሆን አለበት ብሎ መለሰ አስታውሳለሁ ባይነው አልኩት የፈጣሪ አለ ስለዚህ እየዋሸ ነው ማለት ነው አለ ነሲቡ መቼ በየፈጠን በየጠየቁት ጣሊያኖች አሉ ብሎ ሲነግረኝ ነው ብሎ መለሰና ጨምሮ የፈጣሪ ያለ ያ ወንዶሰንን ያለ ምክንያት ነው የገደልኩት ማለት ነው አለ ንርጭም ሰዓት ነሲቡን ተክብ እየተመለከተው ቆየውና ስሸሸው የነበረው ድምዳሜ ላይ ደረስኩኝ የለም ወንዶሰንንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ ከሃዲ እንደነበረ እኔ እንዳምን ፈልገህ ነበር በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶልናል ብዬ እንዳምን ለማድረግ ነው ምን ይያልክ ነው እያቆረፈና እየተቆጣ መጣ የተዋጣለት ተዋናይ ነው ነሲቡ አብደሃል እንዴት እኔ እንደዚህ ተጠረጥረኛለ ህይወትህን አላተረፍኩልህም እንዴ ለምን ጥያቄን ሳስበው ነበር የተነዘርኩት ለምን ብለህ ጠይቃለህ? ምክንያቱም ከሃዲውን እስላል ነበርኩና ወንዶሰን ስለሆነ ነው። እሱ ነበር አካባቢውን ለመሰለል ይሄድን ጊዜ ስለ ቃፍቲያ ጣቅ ለጣሪያኖች መረጃውን ያቀበለው። ሁላችንም መንደርተኞች እያገኘን በነበረበት ጊዜ ለአንዱ ጣሊያን ሰላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳልለው አንድ ነገር አስታወሰ። 30 ምናምን ጣሊያኖችን ሊሰልሉ የሄዱት 10 ሰዎች ስማቸው ተዛለኝ ነሲቡ ከበደ አየለ በንቲ ያየውና ሌሎች ወንድወሰን ከመሐከላቸው አልነበረም አሁን እርግጠኛው በፊቱኑ ንጹህን አርበኛ ከካሃዲ ጋር በመመሳጠር ወጥመት ታዘጋጅለት ለምን አላስታወስኩም ነበር ራሴን ረገምኩኝ ወንድወሰን እኮ ቀድሞውኑ በዛ የስለላ ተልእኮ ላይ አብሯችኋል ይደም አልኩት ነሲቡን ስለዚህ መረጃውን ሊያሾልክ የሚችልበት ምንም መንገድ አልነበረው ነሲቡ ምንም አላለም እኔም ምንም አልተናገርኩም ተፋጠን ለረጅም ጊዜ ቁጭ አልን መሄድ አለብኝ ብዬ ተነሳው እሱም ተነሳ ለምን እንደሆነ ማወቅ አትፈልግም ሲል በራፉ ላይ ተደስ ጠየቀኝ ዞር ብዬ ጓደኛዬ የነበረውን ካሃዲ ተመለከትኩት አልፈልግም አልኩት እኔ ለምን እንደተረፍኩ አላውቅም ምናልባት እድሉን ስላላገኘ ይሆናል ምናልባት ተኩሰ ገለኸኝ ጭንቅላቴን ቆርጠ እንደዋንጫ ይዘህ ለጣሊያኖች መውሰድ ፈርተህ ይሆናል ምንም እንኳ ብዙ ገንዘብ ቢከፍሉህም መጋለጥህ አይቀርም ነበራ ለዚያ ነው በሩ ላይ እንደቆመ ትቼው ሄድኩ ዞር ብዬ የማላየሁትም ሽማግሌው ታሪኩን ሲጨርስ የተዳከመና ታላቅ አዘን የተሰማው መሰለ አሁን እኔ ነበር ጠርሙሱን አንስቼ ተጨማሪ አረቄ የቀዳሁለት አመሰግናለሁ አለኝ ምናልባት አንድ ነፍሰ ገዳይ እንዳሻው በነጻነት በከተማው ውስጥ እንዲዘዋወር እንደፈቀድኩለት ያሰብክ ይሆን ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስልህ ይሆን ሚስትራዊ በሆነ ሁኔታ ንግግሩን ቆም አደረገ አገሪቱ በጠቅላላ በትላንትናዎቹ ከሃዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛ እጄ ለማሳለፍ እኔ ማንኛኝና ነው ነሲቡ እኮ በሺዎች መካከል አንዱ ብቻ ነው ታላቁን አርበኛ በላይ ዘለቀን ብትጠይቀው የመጀመሪያው ከሃዲ ንጉሱ ራሱ እንደሆነ ይነግርህ ነበር ግን በላይ አሁኔት ነው ሞቷል እንግሊዞች መልሰው አምጥተው ጫንካንችን ላይ በጣሉት በሸሸው ንጉስ ተሰቀለ ስለዚህ በመንጋ ከሃዲዎች መሃል አንድ ተጨማሪ ከሃዲ ምንድን ነው በሱ መሞት የአገሪቱ ሁኔታ ይሻሻላል የምሻለው ሁሉንም ተራርጎ ማጥፋት ነበር። እኔ ያንን ማድረግ ይችላልው? አባቴ ሁሌም አቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዘወን ማከረ የፈለገችን ቁራሪት እኮ አንደታለች። እና በሰላም ተውት። አለመጠየቅ አልቻልኩም። ሽማግሌው በሰፊው ፈከከለና ካረቀው ተጎነጨ። እንዴት ያለ አረቄ ነው ባክ? አለ ምንም የማይገናኝ ነገር። ልንገር የጎጃም ሴቶች ማለፊያ አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናቶች ናቸው ለማለት ደፍራለሁ። አዎ ይኸው ነው። ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ፉት አልኩት። የተበሳጨ ትመስላለህ አለ ሽማግሌው። አሁን ደግሞ በኃይል እየሳቀ ለምን አታውቀኝም እኮ እኔን። ለማንኛውም ለመልካም አስተያየትህ አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም የኔ ልጅ። የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ልኖር የምችለው ያ ሲሆን ብቻ ነው። ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ፣ ሰንደቅ ዓላማውንና አሮጌ ጠመንጃዎቻቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቅ አየሁ። እንድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ጠዋት ስነሳ ራሴን የሚከፍ ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነን ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም ብሆን የኔን እንዳልነገርኩት አስተውላችኋል። የምለው ነገር አሁን ተገለጠላችሁ?
ማብሮኝ ይሞት።
በሳቅ በደስታ ግደሉት፣
በሐሴት በደልታ ውገሩት።
ከአጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት።
ናቁት፣ አጥላሉት፣ አውግዙት።
በሙሾ ግንን አትበሉት።
በሞቴ እንዳታስደስቱት። እንደሮዜ ወንድሞቲ ፍሳት ታጅበ ኩርቺ
ሞቴን በዘፈን ሞልቺ በዳንኪራ ሰበቃና በዘፈን ሆይታ አካትቺ
በሰድ ፍቀበር ሞቺ
ፍሳድክ ነበር ባትረሱ
በን ባውሌን ባታፈሱ
ተባካችሁ ዘመዶቼ በሳጉዞ ፍታፍቱኝ
በሙሾ አይታ አታጅም እናቴም ፊትሽ አይክፈል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባዘን አይላበስ
በሆድሽ ሞት አይጸነሽ እምባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁሌን ተቀበሉን ደስታዬን ተካፈሉን
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜ እስክስታ አስቀብሩኝ
በልልታው ጉዞ አሳችቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረግጥ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆግቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእንፋ ሲወገር ብሶት ብቻ ነው ሞት ራሱ ሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከጥንቴ በታች ቀበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከጥንቴ በታች ቀበሩት
Thank you. Bye-bye.